ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከተለያዩ ፓርቲዎችና ባለድርሻ አካላት ተወያይቶ ምህዳሩን ለማስፋት የተያዘ እቅድም እንደ እቅድ እንደግፈዋለን። ይሄ ነገር ወደ ትግራይ ስናመጣው የፖለቲካ እስረኞች አልተፈቱም። ምህዳርም ያው እንደተለመደ ነው። ሚዲያዎችም በነጻነት እንዲንቀሳቀሱ አይፈቀድላቸውም። ስለዚህ በትግራይ ከኢትዮጵያ የተለየና በድሮ መንገድ እየተሄደ መሆኑ ለመላከት ሞክረናል።
የአረና ትግራይ ፓርቲ ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ናቸው። ከዜናው በኋላ ይመለሳሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ነሐሴ 29 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን። ፕሮግራሙን ንጉሡ ታምሬ ይመራል።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኛ እንዲሆኑ በፕሬዚደንት ዶናልድ ትራምፕ የተሰየሙት ብሬት ካቫኖን ለማጸደቅ ወይም ላለማጽደቅ በሀገሪቱ ምክር ቤት አባላት የሚደረገው የመስማት ሂደት ዛሬ በአጨቃጫቂ መልኩ ተጀምረዋል። ሰልፈኞች የእሳቸውን መሰየም ተቃውመዋል። ካቫኖ በዋይት ሀውስ ይሰሩ በነበረበት ጊዜ ስላከናወኗቸው ተግባሮች የሚገልጹ በብዙ ሺህ የሚቆጠሩ ገጾች ያሏቸው ሰነዶች ይፋ እስከሚሆንበት ጊዜ ድረስ የመስማቱ ሂደት እንዲዘገይ ዲሞክራቶች ጠይቀው አልተሳካላቸውም። ካቫኖ በሁለት ሺህ ዓመታት ውስጥ የፕሬዚደንት ጆርጅ ቡሽ ጽህፈት ቤት ጸሐፊ ሆነው ይሰሩ በነበረበት ወቅት ስለሰሩት ነገሮች የሚገልጹ ሰነዶች እንዳይወጡ የዋይት ሀውስ ቤተ መንግስት ደብቋል በማለት ዲሞክራቶች የምክር ቤት አባላት አማረዋል። ዲሞክራቶቹ ሰነዶችን ማየት የፈለጉት በማወቅ ላይ የተመሰረተ ጥያቄ ለማቅረብ እንዲመቻቸው መሆኑን አስገንዝበዋል።
የሃካኒ መረብ የተባለውን በአፍጋኒስታን እጅግ የሚፈራ የታሊባን ቡድን የመሠረተው ሰው ከረጅም ጊዜ በኋላ ዛሬ አርፏል። የታሊባን ቃል አቀባይ ዛቡላ ሙጃሂድ ዛሬ ባወጣው መግለጫ የጃላሉዲን ሃካኒያንን መሞት አረጋግጧል። ስለ ጂሃዳዊ ትግሉ በመግለጽም ለጂሃድ አፍቃሪ ቤተሰቡ ሐዘኑን ገልጿል። ሃካኒ አመፅ ውስጥ የገባው የአፍጋኒስታን ጂሃድ እንደ አውሮፓውያን ዘመን አቆጣጠር በ1980ዎቹ ዓመታት ሶቪየት ኅብረትን ይዋጉ በነበረበት ወቅት ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሶሪያ፣ ሩሲያና ኢራን በአማጽያን ቁጥጥር ስር ያለውን የኢድሊብ ክልልን ቢያጠቁ ትልቅ ሰብአዊ ስህተት ይፈጽማሉ በማለት አስጠንቅቋል። ሩሲያና ኢራን በሰዎች ላይ ከፍተኛ ስቃይ ሊያደርስ በሚችል ጥቃት ውስጥ ቢሳተፉ ትልቅ ስህተት ይሰራሉ። በብዙ መቶ ሺህ የሚቆጠሩ ሰዎች ሊያልቁ ይችላሉ። ስለሆነም ይህን አታድርጉ ሲሉ ትላንት ማታ በትዊተር አስጠንቅቀዋል። ሶሪያ በአማጽያን ቁጥጥር ስር ያለውን የኢድሊብ ክልልን ለማስመለስ በማቀዷ ሩሲያ ዛሬ ድጋፏን ገልጻለች። ኢራንም ትላንት የድጋፍ ድምፅ አሰምታ ነበር። የመጨረሻው በአማጽያን ቁጥጥር ስር ያለ ክልል ነው። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ኢድሊብ የአሸባሪዎች ሰፈር ነው፣ የሶሪያው ግጭት የፖለቲካ መፍትሄ እንዳያገኝ እንቅፋት ሆኗል ብለዋል። የኢራን የውጭ ጉዳይ ሚኒስቴር ትላንት ያወጣው መግለጫም ኢድሊብ ከአሸባሪዎች ነፃ መሆን አለበት ይላል። የኢራን የውጭ ጉዳይ ሚኒስትር መሐሙድ ጃቫድ ዘሪፍ ትላንት ሶሪያን በጎበኙበት ወቅት ኢድሊብ ወደ ሶሪያ ሕዝብ ቁጥጥር መመለስ ይኖርበታል፣ የመልሶ ግንባታ ተግባርና የስደተኞች መመለስም መቀጠል አለበት ሲሉ ዛሪፍ መናገራቸውን የኢራን ሚዲያ ጠቅሷል። ኢድሊብ ውስጥ 3 ሚሊዮን ህዝብ ይኖራል። ሶሪያ በክልሉ ወታደራዊ ጥቃት ብትከፍት ሊከተል የሚችለው ሰብአዊ ቀውስ እንደሚያሳስበው የተባበሩት መንግስታት ድርጅት ገልጿል።
ሊቢያ የሚገኘው የዩናይትድ ስቴትስ ኤምባሲ በእሳት ተቃጠለ በሚል ቀደም ብሎ የወጣው ዜና ሐሰት መሆኑን ኤምባሲው አስታወቀ። ይህ ዜና የተሰማው በደቡብ የሀገሪቱ ወረዳዎች ውጊያ እየተካሄደ ባለበት ወቅት መሆኑ ነው። በዚህ ከሳምንት በላይ በተካሄደ ውጊያ 50 ሰዎች መሞታቸውን የሊቢያ ባለሥልጣናት ተናግረዋል። የኤድዋርድ ዩሬኒየን ዘገባ ይቀጥላል።
ተፋላሚ ወገኖች አደብ እንዲገዙ የተባበሩት መንግስታት ድርጅት እያሳሰበ ነው። ጦርነቱ የሚካሄደው ደቡብ ሊቢያ በሚገኘው አሮጌው አየር ማረፊያ እንደሆነም ታውቋል። ሰራተኞች በሌሉበት በአንድ የዩናይትድ ስቴትስ ኤምባሲ ቅጥር ግቢ የእሳት ቃጠሎ መነሳቱም ተነግሯል። ኤምባሲው ግን በትዊተር ገጹ እንደገለጠው ህንጻው ላይ ጉዳት አልደረሰም። የሊቢያው ኦብዘርቨር ከህንጻው አካባቢ ጢስ ሲወጣ የሚያሳይ ፎቶ አውጥቷል። ሌሎች ዘገባዎች ደግሞ ህንጻው እንደተቀጣጠለ ነው የሚያወሱት። ሰባተኛው ብርጌድ ከተባለው የሊቢያው ታርሆዋና ከተማ በተሰማ ቃል መተላለፊያ መንገድ እንደነበር ተመልክቷል። ሌሎች ይህን ሀቅ ያስተባብላሉ። ከባድ ውጊያ እንደነበር ነው የሚያወሱት። ባለፉት 7 ቀናት በስትራቴጂካዊቷ ያርሙክ ወታደራዊ ካምፕ ውስጥ ከባድ ውጊያ እንደተካሄደም ተነግሯል። ሙሐመድ ካላሽ የተባለ አንድ የሲቪል ማህበረሰብ አባል ለቪኦኤ ሲናገር የጸረ አውሮፕላን ተኩስና የአውቶማቲክ ጦር መሳሪያ ድምፅ እንደሰማ ይናገራል። እናም ምድር ቤት ውስጥ እንደተደበቀ ገልጧል። የተባበሩት መንግስታት ድርጅት ልዩ መልእክተኛ ጋሳን ሳላሜ ተዋጊዎቹ ወገኖች አደብ ገዝተው ጦር መሳሪያዎቻቸውንም እንዲያስቀምጡና ወደ ሰላማዊ ውይይት እንዲገቡ ተናግረዋል። እስካሁን ግን ማናቸውም ወገኖች ወደ ውይይት መምጣታቸው አልተረጋገጠም። በተባበሩት መንግስታት ድርጅት ተጨማሪ ማሳሰቢያ መሰረት በሰላማዊ ህዝብ ላይ ተርታ ወይም ወገን የማይለይ የጅምላ ጥቃት እንዳይካሄድና አገር ውስጥ የተፈናቀሉ ሰላማዊ ሰዎችንም እንዳይጎዱ ጥሪ እየቀረበ ነው።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ነገ በፓኪስታን የመጀመሪያ የከፍተኛ ደረጃ ኦፊሴላዊ ጉብኝት ያደርጋሉ። አዲስ ከተመረጠው መንግሥት መሪዎች ጋር ኢስላማባድ ተገናኝተው ይነጋገራሉ ተብሏል። ባለፈው ዓመት የሁለቱ ሀገሮች ግንኙነት ሻክሮ የመጨረሻ ደረጃ ላይ ደርሶ እንደነበር አይዘነጋም። ክልላዊ አሸባሪነትን እንዴት መዋጋት አለብን በሚለው ነጥብና በአፍጋኒስታን ለ17 ዓመታት ያህል የዘለቀውን ግጭት ማቆምን አስመልክቶ ሁለቱም ሀገሮች የተለያዩ አቋሞች ይዘው ቆይተዋል። ዩናይትድ ስቴትስና ፓኪስታን አሸባሪነትን በመታገል ጥረት አጋርነት ቢኖራቸውም ውስብስብ የሆነው ግንኙነታቸው በዚሁ ጉብኝት እንዲፈታ ብዙም አይጠበቅም።
ትላንት በእሳት ጋይቶ ከወደመው የብራዚል ብሔራዊ ቤተ መዘክር የተረፈ ነገር ካለ ለማየት የእሳት አደጋ ሰራተኞች እየፈለጉ ናቸው። የማይተኩ የሀገሪቱን ታሪክ የሚያንጸባርቁ ሰፊ ይዘት የነበራቸው የቅርሳቅርስ ስብስቦች በነው መቅረታቸው የሀገሪቱ ሕዝብ ከፍተኛ ሐዘን እንደተሰማው ተገልጿል። የ200 ዓመታት ዕድሜ ያለው ቤተ መዘክር በአሜሪካ ሀገሮች ባልታየ መልኩ የረጅም ጊዜ ዕድሜ ያለው የሰው ቅሪት አካልን የመሳሰሉ ብራዚል ውስጥ ከተገኙት ትልቁ የሆነው ሜቶራይት የታሪክ ማስታወሻዎች፣ የአንትሮፖሎጂና ሌሎችን በርካታ ቅርሶችን የያዘ እንደነበር ታውቋል። የአሜሪካ ድምፅ ዘጋቢ ዝላቴካ ሆክ ዝርዝሩን ይዛለች። ሰለሞን ክፍሌ ያቀርበዋል።
ሚውዚየሙ ለጎብኚዎች እሁድ ማታ ከተዘጋ በኋላ አደጋ ተከላካዮች እሳቱን ለማጥፋት ሌሊቱን ሙሉ ታግለዋል። የሪዮ ዲ ጄኔሮ ፌዴራል ዩኒቨርሲቲ አካል የሆነው 200 ዓመታት ዕድሜ ያለው ተቋም አንዳንዶቹ በቀድሞው የብራዚል ቅኝ ገዢ በፖርቱጋል መሪዎች በ19ኛው ክፍለ ዘመን የተመለሱትን ጨምሮ በውስጡ 20 ሚሊዮን ልዩ ልዩ ቅርሳ ቅርሶች አሉት። ጃኦ ካርሎስ ናራ የዩኒቨርሲቲው ኃላፊ ያስረዳሉ። በዚህ ተቋም ውስጥ እንዳለ ያለው ታሪካችን ነው። ሳይንሳዊ ታሪካችን፣ በጽሑፍ የሰፈሩ ታሪካችን፣ ከንጉሣውያን ዘመን የወረስናቸው ታሪኮች በሙሉ በዚህ ስፍራ ነው ያሉት። ፈጽሞ መተኪያ የሌለው ሀብት ነው የጠፋው ሲሉ ነው ያስረዱት። የሪዮ ዲ ጄኔሮ ብሔራዊ ሚውዚየም በተጨማሪ 12,000 ዓመት ያለውና በአህጉሪቱ በዕድሜው የገዘፈ አጽም መቀመጫ ነው። በሙዚየሙ ውስጥ በ1784 ዓ ም እንደወደቀ የሚነገር የተወርዋሪ ኮከብ ስባሪም ይገኛል። የከተማዋ እሳት አደጋ መከላከያ ኃላፊ ሲናገሩ በእሳት ከጋየው ቤተ መዘክር ሕንፃ ውስጥ የተረፈ ነገር ካለ እንዲያወጡ ባለሙያዎች ተጠርተዋል ብለዋል። ሮቤርቶ ሮባዲ በዚህ ቅርሶችን የማዳን ርብርቦች የሙዚየሙ ሠራተኞች ይሳተፋሉ። ሥራው በጣም ረጅም ጊዜ የሚጠይቅ ይመስለናል። ወደፊትም ታሪካዊ ዋጋቸው እንደ ተጠበቀ ያሉ ቅርሶችን ከአመድ ውስጥ ማውጣት አስቸጋሪ ይሆናል ነው ያሉት። መንግስት ለሙዚየሙ ደህንነት መጠበቂያ የሚሆነውን አስፈላጊ ገንዘብ ባለመመደቡ ምክንያት የደረሰ አደጋ ነው ሲሉ የተቆጡ ብራዚሊያውያን ትላንት በብዛት ወጥተው የተቃውሞ ሰልፍ አካሂደዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
ለምሳሌ ወሰንና የማንነት ጥያቄ እናንሳ። ይሄ ጉዳይ እንደገና እንዲስተካከል እናደርጋለን ነው የሚለው። ያም ህገ መንግስቱ መሰረት አድርጎ ነው የሚለው። እንግዲህ ይሄ ህገ መንግስት የረቀቀው በ1987 ነው። ክልሎቹ የተከለሉት ከዛ በፊት ነው። ይሄ ማለት እንግዲህ በተለይም የአማራ ህዝብ ውክልና ባልነበረበት ተሳትፎ ባልነበረበት ጊዜ ነው። ስለዚህ በአደን ተጨንቆ ህዝቡን ፈርቶ ያወጣው መግለጫ እንጂ ከልቡ ነው የሚል እምነት የለም።
በቅርቡ በአደን ያወጣውን መግለጫ ከደመደሙልን አንዱ ናቸው። በኋላ ይደመጣሉ።
አሁን የዕለቱ አብይ ርዕስ ይቀርባል። በትላንትናው ዕለት የታሰሩት የአየር ትራፊክ ተቆጣጣሪዎች ዛሬ ፍርድ ቤት ቀርበዋል። 9ኙ የአየር ትራፊክ ተቆጣጣሪዎች የታሰሩት አድማ በማስተባበር ኢኮኖሚውንና የሀገሪቱን ገጽታ የሚጎዳ ተግባር ፈጽመዋል በሚል በመጠርጠራቸው እንደሆነ የፌዴራል ፖሊስ አስታውቋል። ጥያቄው ምን እንደሆነ አድማው የሁላችንም ነው ያሉ ሌሎች የአየር ትራፊክ ተቆጣጣሪዎች ግን 9ኙ ብቻ ለምን እንደታሰሩ እንዳልገባቸው ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ጥቅማጥቅምና የደሞዝ ጭማሪ የጠየቁ የአየር ትራፊክ ተቆጣጣሪዎች የጠሩት የሥራ ማቆም አድማና ውዝግቡ እንሆ እስካሁንም ቀጥሏል። የፌዴራል ፖሊስ ይህንን አድማ አስተባብረዋል፣ በኢኮኖሚና በአገር ገጽታ ላይም ጉዳት አድርሰዋል በሚል የጠረጠራቸውን 9 የአየር ትራፊክ ተቆጣጣሪዎች በትናንትናው ዕለት በቁጥጥር ስር መዋሉን አስታውቋል። በዛሬው ዕለት ፌዴራል የመጀመሪያ ደረጃ ፍርድ ቤት የቀረቡት እነዚሁ ተጠርጣሪዎች የተጨማሪ 7 ቀናት የምርመራ ጊዜ እንደተጠየቀባቸው ባልደረቦቻቸው ገልጸዋል። ለመስከረም 2 ተጨማሪ ቀጠሮ መያዙንም ነው ያመለከቱት። ዛሬ ፍርድ ቤት የቀረቡት ቁምላቸው መሸሻ፣ ሳሙኤል መንግስቱ፣ ተመስገን ቂጢሳ፣ ደረጀ ለማ፣ ዳንኤል አስፋው፣ መቅደላዊት አማኑኤል፣ ሳምራዊት ጳውሎስ፣ ናትናኤል አሽኔና ዳግም እሼቴ የተባሉት መሆናቸውንም ጠቁመዋል። ስማቸው እንዲገለጽ ያልፈለጉ የአየር ትራፊክ ተቆጣጣሪዎች ለአሜሪካ ድምፅ እንዳስረዱትም ካለፈው ሰኞ ጀምሮ የተጠራው አድማም ሆነ የተነሳው ጥያቄ የሁሉም ባልደረቦቻቸው ጥያቄ ነው። አድማውን ለማድረግ የፈረሙትም 74 ሰዎች ናቸው። ለምን 9ኙ ብቻ ተነጥለው እንደታሰሩም አልገባንም ብለዋል። የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ትናንት ለአሜሪካ ድምፅ ሲናገሩ የትራፊክ ተቆጣጣሪዎቹ የታሰሩበትን ምክንያት ያብራሩት እንደሚከተለው ነው።
የመያዛቸው ምክንያት አንደኛ ጥያቄ እንዲጠይቁ በአግባቡ ጥያቄያቸው ፌር እንደሆነ በአግባቡ እንዲጠይቁ ኔጎሽት ሲደረጉ ነው የቆዩት ላለፉት
ሲደራደሩና
20 ቀናት እና አድማ ያው እንግዲህ ስራ ማቆም አድማ ነው ያደረጉት። ጥያቄያቸው በአብዛኛው የደሞዝ ጥያቄ አይነት ነገር ነው። ሞር ኦፍ የደሞዝ ጥያቄ ነው እና ስለዚህ ከዚህ ጋር ተያይዞ ስራ እናቆማለን ሲሉ ስራ ማቆም ትክክል አይደለም፣ ማቆም የለባችሁም። አንደኛ ይሄ አንድ አውትሌት ነው፣ የኢትዮጵያ ብቸኛ ፖርት ተደርጎ የሚቆጠር ነገር ስለሆነ መውጫ በር ስለሆነ እና በአየር መንገዱም ላይ የሚደርሰው ጫና ቀላል አይሆንም። ሁለተኛ ለሀገሪቱም ከሀገሪቱም አጠቃላይ ናሽናል ኢንትረስት ጋራ ችግር ውስጥ የሚያስገባ ስለሆነ እንደዛ ማድረግ አትችሉም ተብሎ ተነግሯቸዋል። እና ይህንን ዲፋይ አድርገው እነሱ በስራ ማቆም አድማው ጸንተው መጀመሪያ እሺ ብለው ነበረ። ከዛ በኋላ ተመልሰው እንደገና ሞቢላይዝ አድርገው የተወሰኑ ሪንግ ሊደሮቹ ሞቢላይዝ አድርገው ወደ ስራ ማቆም አድማ ተመለሱ ማለት ነው። እሱ ብቻ ሳይሆን ለተለያዩ ኢንተርናሽናል ኦርጋናይዜሽኖች የኢትዮጵያ አየር መንገድም ሆነ አጠቃላይ የኢትዮጵያ የአየር ትራንስፖርትን ኢሜጅ ትንሽ የሚያበላሽ ነገር ልከዋል
ለዓለም አቀፍ ተቋማት።
አዎ፣ ለዓለም አቀፍ ተቋማት፣ ለተለያዩ ድርጅቶች። አዎ። እና ይሄ ደግሞ ፒውርሊ አጌንስት ከናሽናል ኢንትረስት ከናሽናል ሴኩሪቲ
ከሀገሪቱ ደህንነትና ጥቅም አኳያ ነው የሚሉኝ።
አዎ። እና በዛ ሴንስ ተገቢ ያልሆነ ነገር ነው። በሀገር በህዝብ ጥቅም ላይ በሀገር ጥቅም ላይ ያነጣጠረ ነገር እንደዚህ አይነት ቻጥር መፈጸም ትክክል አይደለም። ይሄ ደግሞ ወንጀል ነው ተብሎ በተደጋጋሚ ጊዜ ተነግሯል።
የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ኮሎኔል ወሰኔለ ሁነኛውም የሚከተለውም ብለው ነበር።
እንዲመለሱ የተለያየ ጥረት ተደርጓል። ሲመለሱ ያው በግልጽ እንደሚታወቀው አንድ ወደባችንን ነው ዘግተው የሄዱት። ስለዚህ ይቅርታ ብለው ይቅርታ የሚሉት መንግስትና ህዝብን ይቅርታ ብለው እንዲመለሱ ብዙ ጥረት ቢደረግም አብዛኛው ሰራተኛ ይሄንን አድርጎ የተሰራው ስራ ትክክል አለመሆኑን ቢያምንም ጥቂት ሰዎች ግን አንደኛ ሰራተኛው ወደ ስራው ይቅርታ ብሎ እንዳይመለስ በጣም ግፊት እንደሚያደርጉ እናውቅ ነበረ። ሁለተኛ እንደሚታየው በተለያዩ ሚዲያዎች የተለያየ ዘዴ በመጠቀም የኢትዮጵያ አየር ክልል አደጋ ላይ እንደሆነ በተለያየ ቦታ ህዝብ እንዲያውቀው ዓለም እንዲያውቀው ይገፋሉ። ይሄ በቀጥታ የሀገሪቷን የአየር ክልል አደጋ ነው ብሎ ዘመቻ ማድረግ እጅግ በጣም ያሳፍር፣ እጅግ በጣም ትክክል ያልሆነ ስራ ነው። ምክንያቱም ጥያቄ የደሞዝ ጥያቄ ከሆነ ጥያቄው ሌሎች ጥቅማ ጥቅም ከሆነ ከዚህ ጋር የሚገናኝ ነገር የለም። ምክንያቱም ወደ ስራ ገብተው የአየር ክልሉ እንዳይዘጋ ያደረጉትን ሰዎች በጣም በጣም ሞራል በሚነካ መልኩ የማቅረብ ሁኔታም አለ። ስለዚህ እነዚህ ተወሰኑ ጥቂት ሰዎች የሚሰሩ ስራ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚህ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑን ተደጋጋሚ አቤት እያለንም
አድማው በተለይ በዚህ ሰዓት መጠራቱ ሊያስከትል የሚችለውን ሁኔታ በተመለከተ የጠየቅኳቸው የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ባለፈው ሳምንት ይህንን ተናግረው ነበር።
ሰራተኛው ደግሞ ያለበት ጫናና የደረሰበት መገፋትና ብሶት ከመቆጣጠር በላይ ከአቅሙ በላይ ሆነበትና ይህን ደግሞ ስራ እየሰሩ በዚህ አይነት ሁኔታ ላይ ስራው በራሱም አስጨናቂና ከባድ ነው። ይህን እንደገና ኢኮኖሚካል ተጠቃሚ ሳይሆን እንደገና የስራ በደል እየመጣበት ይህንን ስራ ከዚህ በላይ ገፍቶ መሄድ ስለከበደው ነው። ምክንያቱም ለማሳያነት ያክል ብንወስድ ባለፉት 10 ዓመታት ወደ 50 ልምድ ያላቸው ባለሙያዎች ስራውን ለቀው ሄደዋል። ለምንድን ነው? ተገፍተው እዚህ ላይ መቆየታቸው ከብዷቸው ነው ወደዚያ ሄዱት እና ከጊዜው ጋር ጊዜው ጥሩ እንዳልሆነ አብዛኛው ሰራተኛ ያምናል። ግን በቃ በዚህ ሁኔታ መቀጠል አልችልም ብሎ ነው ወደዚህ ሄደው።
ስማቸው እንዲገለጽ ያልፈለጉ የአየር ትራፊክ ተቆጣጣሪዎች ለአሜሪካ ድምጽ ሲናገሩ መብታቸውን በመጠየቃቸው እየደረሰባቸው ያለው ጫና ከፍተኛ መሆኑን አስረድተዋል። ወደ ስራ መመለስ የሚችሉት ጥፋተኛ መሆናቸውን የሚገልጽ ደብዳቤ ሲፈርሙ ብቻ እንደሆነ ሲነገራቸው መቆየቱን ለምሳሌ ከመካከላቸው አንደኛው ተናግረዋል። ወደ 10 ከሚጠጉ ሰዎች በስተቀር ሌሎቻችን ለመፈረም ፈቃደኛ ሳንሆን ቆይተናል ሲሉም አስረድተዋል። በተለይም ዛሬ ከምሳ ሰዓት በፊት እኛ ደብዳቤውን ከፈረምን 9 ባልደረቦቻችን ሊፈቱ እንደሚችሉ ተነግሮን ነበር ባይ ናቸው። በተሰጠን ተስፋ ምክንያትም የቀረነው በሙሉ ደብዳቤውን ፈርመናል ብለዋል። ይህም ሆኖ ግን ባልደረቦቻቸው አለመፈታታቸውን በማስታወስ አሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ወደ መጽሔት ክፍለ ጊዜ ተሸጋግረናል። የአረና ለሉዓላዊነትና ዲሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ ባለፈው ቅዳሜና እሁድ መደበኛ ስብሰባውን አካሂዷል። በስብሰባውም የፓርቲውን የስድስት ወራት ስራ አፈጻጸምና ወቅታዊ አገራዊ ፖለቲካዊ ሁኔታዎችን መገምገሙን የፓርቲው የህዝብ ግንኙነት ኃላፊ አቶ አምደም ገብረስላሴ ዛሬ በሰጡት መግለጫ ተናግረዋል። በአንዳንድ የሀገሪቱ አካባቢዎች የሚታዩ ብሔር ተኮር ጥቃቶች መፈጸምንና የመንጋ ፍትህ አካሄድን ፓርቲው እንደሚያወግዝም አስታውቀዋል። የኢትዮ ኤርትራን የሰላም ሂደት አስመልክቶ ስራ አስፈጻሚ ኮሚቴ መወያየቱን ያነሱት አቶ አምዶም የሰላም ሂደቱን ፓርቲው እንደሚደግፈውና ይህ የሰላም ሂደት ህዝብን ባማከለ መንገድ መፈጸም እንዳለበት ያምናል ብለዋል። በዶክተር አረጋዊ በርሀ ከሚመራው የትግራይ ዲሞክራሲያዊ ትብብር ፓርቲ ጋር ውህደት ወይም ግንባር ለመፍጠርም ውይይት ተጀምሯል ብለዋል። ሙልጌታ ጽብሃ ከመቀለ የላከው ዝርዝር ዘገባ ቀጥሎ ይሰማል።
የአረና ለሉዓላዊነትና ዲሞክራሲ ስራ አስፈጻሚ ኮሚቴ በአመት 2 ጊዜ መደበኛ ስብሰባውን እንደሚያካሂድ የገለጹት የፓርቲው የህዝብ ግንኙነት ኃላፊው አቶ አምዶም ገብረስላሴ ኮሚቴው የፓርቲው የስድስት ወራት አፈጻጸም በተጨማሪም ወቅታዊ የክልሉና ሀገራዊ ሁኔታዎችን አስመልክቶ መወያየቱን ገልጿል። በሀገር አቀፍ ደረጃ ከቅርብ ጊዜ ወዲህ በሚዲያ ነጻነት፣ የፖለቲካ ፓርቲዎች እንቅስቃሴ፣ የእስረኞች መፈታት ለውጥ የመጣ ነው። ይህንን ለውጥ ግን በትግራይ ክልል በጣም የዘገየ መሆኑን ኮሚቴውን መገምገሙን ገልጸዋል።
ዶክተር አብይ አህመድ ወደ ስልጣን መምጣት ተያይዞ በኢትዮጵያ የተወሰነ ለውጦች አሉ። በተለይ ነጻ ፕሬስ መፍቀድ ተያይዞ የተለያዩ የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ የሚፈቅደውን፣ ሲቪክ ማህበራት በነጻነት እንዲደራጁ መፍቀድን፣ አፋኝ የሆኑ አዋጆች እንዲወገዱ በማድረግ ላይ፣ የፖለቲካ እስረኞች በመፍታት ላይ የተሰራ ስራ አውንታዊ ነው የሚል እምነት አለን። ሌላው ደግሞ እንደ ጥሩ እቅድ የምንወስደው ደግሞ የፖለቲካ ምህዳሩ ለማስፋት ከተለያዩ ፓርቲዎችና ባለድርሻ አካላት ተወያይቶ ምህዳሩን ለማስፋት የተያዘ እቅድም እንደ እቅድ እንደግፈዋለን። ይሄ ነገር ወደ ትግራይ ስናመጣው የፖለቲካ እስረኞች አልተፈቱም። ምህዳርም ያው እንደተለመደ ነው። ሚዲያዎችም በነጻነት እንዲንቀሳቀሱ አይፈቀድላቸውም። ስለዚህ በትግራይ ከኢትዮጵያ የተለየና በድሮ መንገድ እየተሄደ መሆኑ ለመላከት ሞክረናል።
የስራ አስፈጻሚ ኮሚቴው ከተወያየባቸው አንዱ ብሔር ተኮር ጥቃት በሀገሪቱ መበራከቱን አስመልክቶ መሆኑን፣ ይህንንም ፓርቲው በጥብቅ እንደሚኮንነው ገልጸዋል። በብሔር ምክንያት የተፈናቀሉ የትግራይ ተወላጆችም የክልሉ መንግስት ትኩረት አድርጎ ያገዛቸው አይደለም ያሉት አቶ አምዶም፣ ከሁሉም በላይ ግን በህጋዊ መንገድ በፈለጉበት አካባቢ ሰርተው የሚኖሩበት ምህዳር ሊፈጠር ይገባል ብለዋል።
ትኩረት ሰጥቶ ከተወያዩባቸውና ውሳኔ ካሳለፋቸው ጉዳዮች አንዱ ብሔር መሰረት ያደረገ ጥቃት በኢትዮጵያ በብዛት እንዳለና መኮነን እንዳለበት ነው። ይሄ የብሔር ግጭት በኢትዮጵያ በርካታ ሚሊዮኖች ለመፈናቀል ለሞትና ሌሎች ጉዳቶች ዳርገዋል። ስለዚህ ይሄ የብሔር መሰረት ያደረገ ጥቃት መቆም እንዳለበት ወስነናል። በተለይ ደግሞ በትግራይ ተወላጆች ላይ ዘግናኝ በሆነ ሁኔታ ባልተረጋገጠ ወንጀል ብሔራቸው መሰረት ያደረገ ጥቃቶች በተደጋጋሚ ሲፈጽምባቸው ኖረዋል። ትግራዋይ በመሆናቸው ምክንያት መበደልም፣ መመታትም፣ መቀጥቀጥም፣ መፈናቀልም የለባቸውም የሚል እምነት አለን። ይህ ደግሞ አረና ከሌሎች ኢትዮጵያውያን ጋር በመሆን እንደሚታገለውና እንደሚያወግዘው።
ከዚህ ጋር በተያያዘም በአንዳንድ የሀገሪቱ አካባቢዎች የሚታየውን የመንጋ ፍትህ አካሄድ ሰብአዊነትን የጎደለው አካሄድ በመሆኑ አረና አጥብቆ ያወግዘዋል ሲሉ ተናግረዋል።
በኢትዮጵያ ባህል ያልነበረና ዘግናኝ በሆነ ሁኔታ እየቀጠለ ያለው የመንጋ ፍትህ ነው። ይሄ ጉዳይ ዜጎች ጥፋተኞች ይሁን አይሁን ሳይታወቅ በደመ ነፍስ እየተያዙ እየተሰቀሉ እየተቀጠቀጡ በድንጋይ እየተወገሩ ጥቃት ሲፈጸምባቸው ይታያል። ስለዚህ ይሄ ነገር መቆም አለበት ብለን እናስባለን። ብሔራቸው መሰረት አድርጎ የሚደረግ ማንኛውም ጥቃት መቆም አለበት። አረናም ይሄ ጉዳይ በጽኑ እንደሚታገለው ትኩረት አድርጎ አልፈዋል።
አረና ከሌሎች ፓርቲዎች ጋር ያለው ግንኙነትን አስመልክቶ ኮሚቴው መወያየቱ አቶ አምደውን በመግለጫቸው ተናግረዋል። ፓርቲያቸው በዶክተር አረጋዊ በርሀ ከሚመራው የትግራይ ዴሞክራሲያዊ ትብብር ፓርቲ ጋር ለመዋሃድ ወይም ግንባር ለመፍጠር እየተወያየ መሆኑም አንስቷል። በተጨማሪም ከፓርቲያቸው ተመሳሳይ ፖሊሲና አቋም ከሚያራምዱ ፓርቲዎች ጋር ለመስራት ዝግጁ ነው ብለዋል። በአሁኑ ጊዜ ግን ህወሀትና አረና አንድ ሆኗል ተብሎ ወሬ እየተወራ ነው። ይህንንም ከሀቅ የራቀ ነው ብለዋል። በአይዲዮሎጂ ከማንመሳሰለው ፓርቲ ጋር አንድ መሆን አንችልም ሲሉም ገልጸዋል። የኤርትራ ጉዳይ አስመልክቶ ፓርቲው መወያየቱና የህዝብና ሀገርን ጥቅም ባስከበረ መልኩ የሰላም ሂደቱ መቀጠል አለበት ብለዋል አቶ አምዶም።
በኢትዮ ኤርትራ ጉዳይ ላይ የተጀመረው የሰላም ጥረት እንደግፈዋለን። አረና ትግራይ በኢትዮጵያ እና በኤርትራ ህዝቦች ሰላማዊ የሆነ የድሮ ግንኙነቱ እንዲቀጥል ይፈልጋል። እዚህ ላይ ትኩረት መሰጠት ያለበት ብለን የወሰንነው ደግሞ በሁለቱ የድንበር አካባቢዎች ያሉት ነዋሪዎች ፍላጎትና ጥቅም በማስከበርና የኢትዮጵያ ሉዓላዊነት የትግራይም የአፋርም ተጓዳኝ ህዝቦችም ጥቅም በሚያስከብር ሁኔታ እንዲካሄድ የምክክሩም የውሳኔውም አካል እንዲሆኑ እንፈልጋለን። በዚህ ጉዳይ ላይ አረናም የራሱ ድርሻ ለመወጣት ዝግጁ ነው።
የአረና አባላት በመሆናቸው ብቻ የታሰሩ አባሎቻቸው እንዳሉ የገለጹ የህዝብ ግንኙነት ኃላፊው የክልሉ መንግስት እንዲፈታላቸው ጠይቀው እስካሁን ግን ምላሽ አለማግኘታቸውን ተናግሯል። በፓርቲው ውስጥ ያሉ አመራሮች ልዩነት እንዳለ በተለይ በማህበራዊ ሚዲያ በሚጻፉ የተለያዩ ሀሳቦች ይታያል። ይህንን እንዴት ታዩታላችሁ ተብለው አቶ አምዶም ተጠይቋል። ፓርቲያቸው አመራር ይሁን አባል በአጀንዳዎች የተለያዩ ሀሳብ የማቅረብ ነጻነት ይሰጣል። ከድርጅቱ አቋምና ፖሊሲ የማይጋጭ ሀሳቦች እንዲቀርቡም ይፈቅዳል ብለዋል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
አድማጮች፣ ዝግጅታችን ይቀጥላል። በቀጣዩ ዘገባ ወደ ኤርትራ እንሄዳለን። በኢትዮጵያ ሠራተኞች ማኅበር ኮንፌዴሬሽን ፕሬዚደንት የተመራ ከፍተኛ የልዑካን ቡድን ዛሬ ከኤርትራ ሠራተኞች ማኅበር ኮንፌዴሬሽን ጋር አስመራ ውስጥ ስብሰባ አካሂዷል። የስብሰባውን ዝርዝር ብርሃነ በርሄ ከአስመራ ልኮልናል።
መክፈቻ ስነ ስርዓት ላይ የኤርትራ የሰራተኞች ማህበር ኮንፌዴሬሽን ዋና ጸሐፊ አቶ ተከስተ ባይረ ባሰሙት ንግግር በሁለቱ ሀገራት መካከል የተፈጠረው የሰላም ስምምነት ለቀጠናው ሰላም ትልቅ ሚና እንዳለው በመጥቀስ የሁለቱ ሀገራት ሰራተኞች ማህበር ግንኙነታቸውን በማጠናከር በግጭቱ ሳቢያ የተጎዱ የህብረተሰብ ክፍሎችን በማስተማርና በማሰልጠን የተሻለ የኑሮ ሁኔታ እንዲኖራቸው በጋራ መስራት እንዳለባቸው ኃላፊነት የሚያሸክም እንደሆነ ገልጠዋል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ዋና ፕሬዝዳንት አቶ ካሳሁን ፎሎ በበኩላቸው የጉብኝቱ ዋና ዓላማ ከወንድምና እህት የኤርትራ ህዝብ ጋር ለመተዋወቅና በሁለቱ አገራት መሪዎች የተደረሰውን የሰላም ስምምነት በህዝብ ለህዝብ ግንኙነት በማጠናከር ከኤርትራ የሰራተኞች ማህበር ኮንፌዴሬሽን ጋር በሁለቱ አገራት መካከልና በአፍሪካ ቀንድ ስላለው የጋራ ግንኙነት ለመነጋገርና ለመወያየት እንደሆነ ገልጠዋል። አቶ ካሳሁን ፎሎ አክለው በቀጣይ በሁለቱ አገራት የሰራተኞች ማህበር ስለሚደረገው የጋራ ግንኙነት አስመልክተው የተያዙ ቅዶችን ዘርዝረዋል።
እንደ ሰራተኛ ማህበር እኛ ደግሞ ምን እንሰራ ብለን ዲፌል ባሉት ነገሮች ላይ ፖለቲክ የሚነጋገር ይሆናል ማለት ነው። በሁለተኛ ደረጃ በቅርብ ይህንን ደግሞ ለመስራት እስከዛና በቅርብ ተገናኝተን የመግባቢያ ሰነዶችን የምንፈራረምበት ሁኔታ እናመቻቻለን። ሌላው እንዴት ነው ሰራተኛ ማህበራት በአፍሪካ ቀንድ ላይ አንድ ነው አንድ የራሳቸው ድርጅት ፈጥረው ሊነጋገሩ የሚችሉት የሚለውም ደግሞ እግረ መንገዳችን የምናመቻች ይሆናል።
የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ዋና ፕሬዝዳንት አቶ ካሳሁን ፎሎ በመጨረሻ የኤርትራ የሰራተኞች ማህበር ኮንፌዴሬሽን በተመሳሳይ መልኩ በኢትዮጵያ ጉብኝት እንዲያደርግ ጥሪያቸውን አቅርበዋል። ሁለት ሴቶች የሚገኙበት 44 አባላትን ያቀፈው የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን ሰማኩ ከፍተኛ የልዑካን ቡድን ምጽዋንና ሌሎች የልማት ቦታዎችን ተዘዋውሮ ጎብኝቷል። በሰማኮ ፕሬዝዳንት የተመራው የኢትዮጵያ ከፍተኛ የልዑካን ቡድን በኤርትራ ከመስከረም 1 እስከ መስከረም 5 ያደረገውን ይፋዊ የሥራ ጉብኝት ጨርሶ ነገ ወደ አዲስ አበባ እንደሚመለስም ታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በመጨረሻም የቻይና ፕሬዝዳንት ሺ ጂንፒንግ ትላንት ሰኞ ለአፍሪካ ሀገሮች 60 ቢሊዮን ዶላር መደቡ። ድህነት ለጠናባቸው ሀገሮች ደግሞ የተወሰነውን ዕዳ ሰርዘውላቸዋል። ቻይና በዕዳ ጠፍሮ በመያዝ ዲፕሎማሲ እየተጫወተች ናት የሚለውን ነቀፌታ ታስተባብላለች። ትላንት ፕሬዝዳንት ሺ የአፍሪካ መራሄ መንግስት በተሰበሰቡበት አብይ ጉባኤ ላይ ባደረጉት ንግግር አፍሪካ ውስጥ የምንሳተፈው ለአህጉሪቱ ህዝብ ተጨባጭ በሆነ ልማት ላይ ይሆናል ሲሉ ቃል ገብተዋል። ዘጋቢያችን ማርያማ ዲያሎ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች። የቻይና ፕሬዝዳንት ሺ ጂንፒንግ ቤጂንግ ላይ ለተሰባሰቡት የአፍሪካ መሪዎች ባሰሙት ንግግር ሀገራቸው ከመደበችው 60 ቢሊዮን ዶላር ውስጥ 15 ቢሊዮኑ በእርዳታ፣ ቀሪው ደግሞ ከወለድ ነጻ ብድርና ለልዩ የአፍሪካና ቻይና ልማት ፕሮጀክቶች ወጪ የሚደረግ መሆኑን ያመለከቱት ቻይና የአፍሪካን ሀገሮች በዕዳ የማጥመድ ፖሊሲ ነው የምትከተለው የሚለውን ነቀፌታ ፕሬዝደንቱ አስተባብለዋል።
ድህነት የተጫናቸው የአፍሪካ ሀገሮች ከቻይና መንግሥት ከወለድ ነጻ የወሰዱትና በዚህ የአውሮፓውያኑ 2018 ዓ.ም መጨረሻ ተከፍሎ ማለቅ የነበረበት የብድር ዕዳ ይሰረዝላቸዋል። በአህጉሪቱ መሃል ያሉ እየለሙ ያሉትና ትናንሾቹ ደሴት አገሮችም የዕዳ ስረዛው ተቋዳሾች ይሆናሉ።
ፕሬዝደንቱ በተጨማሪም ቻይና በአፍሪካ ሀገሮች ላይ ፍላጎቷን አትጭንም፣ በውስጥ ጉዳያቸው ጣልቃ አትገባም፣ ለአህጉሪቱ የምትሰጠውን ድጋፍም በምንም አይነት የፖለቲካ ጥቅም ጋር አታያይዝም፣ በዚህ አቋሟ ቁርጠኛ ነች ብለዋል።
China will also expand its imports from Africa, especially for non-resources.
China ከአፍሪካ የምታስገባውን ሸቀጥ ታሳድጋለች። በተለይ የተፈጥሮ ሀብት ያልሆኑ ምርቶችን ጠቀም አድርጋ ትገዛለች። የአፍሪካ የገንዘብ ተቋማት ቻይና ውስጥ ቦንድ መሸጥ የሚችሉበትን መንገድም ታመቻቻለች።
ቻይና ለአፍሪካ ሀገሮች የመደበችው የአሁኑ 60 ቢሊዮን ዶላር ከሶስት ዓመታት በፊት ደቡብ አፍሪካ ውስጥ በተካሄደው የቻይናና የአፍሪካ ጉባኤ ላይ ፕሬዝደንቱ ከመደቡት 60 ቢሊዮን ዶላር በተጨማሪ ነው። የደቡብ አፍሪካ ፕሬዝደንት ሲሪል ራማፎሳ በቻይናና አፍሪካ ትብብር ጉባኤው ላይ ባሰሙት ንግግር ትኩረታችን የአፍሪካውያንን የኑሮ ሁኔታ በተጨባጭ መንገድ ማሻሻል ነው ብለዋል።
In the values that it promotes, in the manner that it operates.
የቻይናና አፍሪካ ትብብር ጉባኤ የሚያራምዳቸው እሴቶች በሚያደርገው እንቅስቃሴና አፍሪካ ሀገሮች ላይ ያመጣውን ለውጥ ላስተዋለ አፍሪካ ውስጥ አዲስ ቅኝ አገዛዝ እየተመሰረተ ነው የሚለው አሳሳቾቻችን እንደናምን የሚፈልጉት አመለካከት ፉርሽ መሆኑን ማየት ይቻላል።
ጽህፈት ቤቱ ዋሽንግተን የሆነው የጃንስ ሆፕኪንስ ዩኒቨርሲቲ የከፍተኛ ዓለም አቀፍ ጥናቶች ትምህርት ቤት በተገኘ መረጃ መሰረት ቻይና እንደ አውሮፓውያን አቆጣጠር ከ2000 እስከ 2017 ዓመተ ምህረት ድረስ ለአፍሪካ ሀገሮች 140 ቢሊዮን ዶላር ብድር ሰጥታለች። አድማጮች አሁን 3:31 ደቂቃ ሆኗል። ዜና እናነባለን። ዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኛ እንዲሆኑ በፕሬዝደንት ዶናልድ ትራምፕ የተሰየሙት ብሬት ካቫኖን ለማጽደቅ ወይም ላለማጽደቅ በሀገሪቱ ምክር ቤት አባላት የሚደረገው የመስማት ሂደት ዛሬ በአጨቃጫቂ መልኩ ተጀምሯል። የሃካኒ መርብ የተባለውን በአፍጋኒስታን እጅግ የሚፈራ የታሊባን ክፍል የሆነውን ቡድን የመሰረተው ሰው ከረጅም ጊዜ ህመም በኋላ ሞቷል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሶሪያ፣ ሩሲያና ኢራን በአማጽያን ቁጥጥር ስር ያለውን የኢድሊብ ክልልን ቢያጠቁ ትልቅ ሰብአዊ ስህተት ይፈጽማሉ በማለት አስጠንቅቀዋል። ሩሲያና ኢራን በሰዎች ላይ ከፍተኛ ስቃይ ሊያደርስ በሚችል ጥቃት ውስጥ ቢሳተፉ ትልቅ ስህተት ይሰራሉ። በብዙ መቶ ሺህ የሚቆጠሩ ሰዎች ሊያልቁ ይችላሉ። ስለሆነም ይህን አታድርጉ ሲሉ ትላንት ማታ በትዊተር አስጠንቅቀዋል። ሊቢያ የሚገኘው የዩናይትድ ስቴትስ ኤምባሲ በእሳት ተቃጠለ በሚል ቀደም ብሎ የወጣ ዜና ስህተት መሆኑን ኤምባሲው አስታወቀ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ነገ በፓኪስታን የመጀመሪያ የከፍተኛ ደረጃ ኦፊሴላዊ ጉብኝት አካሄዱ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን። አሁን ወደ ቀዳሚው የምሽት ቅንብር እናልፋለን።
በምዕራብ ጉጂ ዞን በተፈጠሩ ግጭቶች ንብረታቸው የወደመባቸው የቡና አቅራቢ ባለሀብቶች ማመልከቻ የደረሰው ከቅርብ ቀናት ወዲህ እንደሆነ የኢንቨስትመንት ኮሚሽን አስታውቋል። ጉዳዩም ገና ጅምር መሆኑን የኮሚሽነሩ አማካሪ ተናግረዋል። ኮሚሽኑ እስከ ዛሬ ተመሳሳይ ችግር ለደረሰባቸው ባለሀብቶች ያደረገው ድጋፍ ከአንድ ቢሊዮን ብር በላይ ደርሷል ተብሏል። መለስካቸው አማ ዝርዝሩ አለው።
በምዕራብ ጉጂ ዞን በቀርጫና ሐምባላ ዋማና ወረዳዎች በተለያዩ ቀበሌዎች ቀደም ሲል በተከሰከሱ ግጭቶች 27 ጌዲዮ ተወላጅ ነን የሚሉ ሰዎች ለልማት ያዋሉት ንብረት በመውደሙ ካሳ እንዲከፈላቸው ያቀረቡት ማመልከቻ ዝርዝሩ ገና እየተጠና እንደሆነ የኢንቨስትመንት ኮሚሽን ኮሚሽነር አማካሪ አቶ ይስፋልኝ ወልዳ ማኑኤል ተናግረዋል። አቶ ይስፋልኝ እንደሚሉት ከሆነ በቡናው ኢንዱስትሪ ይሳተፉ የነበሩ ባለሀብቶችን ወይንም ፕሮጀክቶችን ዝርዝር የያዙ ወደ 8 የሚጠጉ ሰነዶች ደርሰዋል። ሁሉም አስፈላጊው ሥራ ከተከናወነ በኋላ ወደ ልማት ባንክ እየሄዱ እንደሚገኙም ያስረዳሉ። ጥናቱም የተወሰነ ጊዜ እንደሚወስድ ተናግረዋል። ይሁንና አመልካቾች በአሁኑ ጊዜ በመጣለያ ጣቢያዎች እንደሚገኙ፣ ከባንክ የተበደሩትን ገንዘብ አበዳሪ ባንኮች እንዲመልሱ እየጠየቋቸው መሆኑን በማስታወስ ከመንግሥት የሚገኘው ድጋፍ ምን ሊሆን እንደሚችል ለተጠየቁት አቶ ይስፋልኝውላ ማኑኤል ምላሽ ሰጥተዋል።
እንግዲህ እነዚህ ሪፖርት ከተደረጉ ጀምሮ ነው ካውንት የሚያደርገው። ሪፖርት እኛ ጋር የተደረጉት አሁን ከአራት ከአምስት ቀን በፊት ያሉ ሰነዶች ነው እኛ ጋር ያሉት። ሆኖም መልሳቸው በቅርብ እንደሚያገኙ ብዬ አምናለሁ። ምክንያቱም ሂደት አለው። እዚህ ተጠርሶ ወደ ልማት ባንክ ሄዶ ልማት ባንክ ባለሙያዎች፣ የኢትዮጵያ ንግድ ባንክ ባለሙያዎችና የኢትዮጵያ መድን ዋስትና ባለሙያዎች አንድ ላይ እየሰሩ የሚያጠኑት ነው። ይሄ ጉዳይ በቅርብ የተከሰተና ሪፖርት የተደረገን በጣም በቅርብ በመሆኑ ያው የራሱን ጊዜ ይፈልጋል ማለት ነው እና እርግጥ ነው ችግር ላይ እንዳሉ እንረዳለን። በዚህም ቢሮ የሚያልቅ አይደለም። በተጋላው በሀገሪቱ የጥናት ሂደት ሲከናወን አብሮ የሚሄድና መልስ የሚያገኝ ነው።
ባለፉት ጥቂት ዓመታት በሀገሪቱ የተለያዩ ክፍሎች በተለይም በኦሮሚያና በአማራ ክልሎች ከዴሞክራሲ ከልማትና ከመልካም አስተዳደር ችግሮች ጋር በተያያዘ በሚቀሰቀሱ የተቃውሞ ትዕይንቶች ምክንያት ግጭቶች ሲፈጠሩ ቆይተዋል። እነዚህን ግጭቶች ተከትሎ ደግሞ የሰው ሕይወት ሲጠፋ፣ የአካል ጉዳት ሲደርስ፣ የንብረት ውድመት ሲፈጸም እንደነበር አይዘነጋም። ከዚህ በተጨማሪም በተጎራባች ክልሎች አዋሳኝ ስፍራዎች በሚፈጠሩ ግጭቶች ከፍ ያለ ጉዳት ሲደርስ ቆይተዋል። በእነዚህና በመሳሰሉ ምክንያቶች ከደረሱ ግጭቶች ጋር የሚፈጠረው የንብረት ውድመት በአገሪቱ የምጣኔ ሀብት ላይ ያሳደረው አሉታዊ ተጽዕኖ ከፍተኛ መሆኑና በመንግሥት ላይም ጫና እንደፈጠረ አይካድም። እነዚህን ችግሮች ለመፍታት መንግሥት እስከ ዛሬ የፋይናንስ ድጋፍ የሰጠውም ከአንድ ቢሊዮን ብር በላይ መድረሱን አቶ ይስፋልኝ ወልደማኑኤል ለቪኦኤ ተናግረዋል።
በጠቅላላው እስካሁን 1.16 ቢሊዮን ብር ከመንግስት የፋይናንስ ድጋፍ ተደርጎ ወደ የነበሩበት ስራ እንዲመለሱ መንግስት አስፈላጊውን ጥረት አድርጓል። ስለዚህ አሁንም ጉዳት ደርሶባቸው የተሳቱ እስካመለከቱ ድረስ አመልክተው እዚህ ወይም ደግሞ በክልሎች በመጡ አጠቃላይ ሪፖርቶች ተጠናክረው ጠቅላይ ሚኒስትር ደርሰው ከመጡ በመጨረሻ ከጥናት በኋላ የቫሉት ወይም የመንግስት ጥናት ግምት ተሰጥቷቸው የፋይናንስ ድጋፍ የተደረገው በጠቅላላው 1.16 ቢሊዮን ብር ነው።
በኦሮሚያ ክልል በምዕራብ ጉጂ ዞን በቀርጫና ሀምባላ ዋማና ወረዳዎች በተለያዩ ቀበሌዎች ይኖሩ የነበሩና በታጠበ ቡናና በደረቅ ቡና አቅራቢነት ሲሰሩ የቆዩት 27 የጌዲዮ ብሔረሰብ ተወላጆች በአካባቢው በተፈጠረው ግጭት እነሱም ተፈናቅለው ንብረታቸው መውደሙን አመልክተው መንግሥት ካሳ እንዲከፍላቸው ለጠቅላይ ሚኒስትር ጽሕፈት ቤት አቤት ብለው እንደነበረ ትናንት መዘገባችን ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ወደ ባህር ዳር እናመራለን። በወቅታዊ ኢትዮጵያ ጉዳይ ላይ የተካሄደው ውይይት ቀጥሎ ይቀርባል። ሰሞኑን የብአዴን ማዕከላዊ ኮሚቴ ያወጣውን መግለጫ ተከትሎ መግለጫው የሕዝቡን መሠረታዊ ጥያቄ ያነሳ አይደለም፣ ከዚህ በመነሳት 12ኛው መደበኛ ጉባኤ እንዴት እንደሚሆን ማወቅ ይቻላል ያሉ ወገኖች ድምፃቸውን እያሰሙ ነው። የውይይቱ ተካፋዮች ለረጅም ጊዜ በድርጅቱ አመራር ውስጥ የነበሩና አሁን ከፍተኛ ትምህርት ላይ ያሉት አቶ ቹቹ አለባቸው እንዲሁም አቶ ወንድ ወሰን ለገሰ እሳቸውም በድርጅቱ አመራር ውስጥ የነበሩ ሲሆኑ ሁለቱም በድርጅቱ ውስጥ የሕዝብን መሠረታዊ ጥያቄ ሲያነሱ እንደነበሩና ከድርጅቱ እንደተባረሩ ይናገራሉ። አቶ ምግባሩ ከበደ ደግሞ የብአዴን ማዕከላዊ ኮሚቴ አባልና የገጠር ፖለቲካ አደረጃጀት ጉዳይ ኃላፊ ናቸው። ባህር ዳር የምትገኘው ዘጋቢያችን አስቴር ምስጋናው በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል።
አቶ ቹቹ፣ የብአዴን ማዕከላዊ ኮሚቴ በቅርቡ በሰበር ዜናው ነባር አመራሮችን እንዳባረረ ገልጾ ነበር። ከሁለት ቀን በኋላ ደግሞ ዘርዘር ያለ መግለጫ አውጥቶ ነበረ። መግለጫውን እንዴት አዩት?
ከመቼውም ጊዜ የተሻለ የህዝብን ስሜት ለማዳመጥ የሞከረ መግለጫ ሆኖ አግኝቼዋለሁ። ግን በችግር የተሞላ መግለጫ ነው። በጣም ድፍረት የጎደለው አሁንም ቢሆን ብአዴን በሁለት በኩል ተወጥሮ ነው ያየሁት። በአንድ በኩል የህዝቡ ጥያቄ አለ፣ በሌላ በኩል ደግሞ ከህወሀት ጋር ያለው ቁርኝት እንዳይበጠስ ከመፈለግ የመነጨ ይመስላል። ጭንቀት የተሞላበት፣ ግልጸኝነት የጎደለው፣ የተድበሰበሰም ሆኖ አይቼዋለሁ። ያም ሆኖ ግን በበጎነቱ እንውሰደው። ይህን እንደ ጅምር ወስደንና እንደ ጥሩ ነገር ተመልክተን ግን መግቢያው ላይ ሞቅ አድርጎ ጀመረው። በቃ ጥሩ መሪ ለሆን ነው ሀለኛ መሪ ሁኝ መምጣቴ ነው ምናምን አለ መግለጫው። ወደ ታች የነካሻቸው ስተጅ ግን እየበረዱ እየቀዘቀዙ እየተደበሰበሱ መልካቸውን እየሳቱ ነው። ስለዚህ አጠቃላይ በሆነ መልኩ ሳየው የመጀመሪያው አመራሩ ላይ ነው ትኩረት ሊያደርግ የፈለገው። ነጥቡን አላገኘውም የሚል እምነት ነው ያለኝ። የብአዴን ችግር የሁለት ሰው ችግር ብቻ አይደለም፣ ብዙ አሉ። አሁንም ህዝቡ ውስጥ ሆኖ ተቀባይነት የሌላቸው የብአዴንን መስመር ወደፊት ሊያስቀጥሉ የማይችሉ የአማራን ህዝብና ብአዴንን ሊያገናኙ የማይችሉ አሁንም ሌላ አመራሮች አሉ እዚህ ውስጥ። ብአዴን ወደዚህ ውስጥ መንፈር አልፈለገም። ምናልባት በአንድ የሁሉን ይጨርስ ላንለው እንችላለን። እንጠብቃለን። ጠብቀ ነው ካላደረገ ግን የበረከትና የታደሰ መነሳት ብቻ ብአዴን ላይ ለውጥ አያመጣም። ስለዚህ ከአመራር አኳያ የወሰደው እና ወሰድኩት የሚለው ነገር በቂ አይደለም። ገና በጣም ትንሽ ነገር ነው የነካው። ህዝቡ ገና ብዙ የሚጠብቅ ይመስለኛል።
አቶ እንደሰንስ መግለጫው በርስ ዋይን እንዴት ይታያል?
እንደ አዲስ እንደመወለድ ነው የቆጠርኩት። ያን በተለይ ሰበር ዜና ላይ ሰማ ብአዴን ይህን ያህል ደፍሮ መተጋገል የሚችል ኃይል አለው ብዬ ነው እንትን ያልኩትና እጅግ እኔ ደስተኛ ነኝ። እውነት ለመናገር ከዚህ በፊት የተለየ አቋም የሚያራምዱ ጓዶች እኔን ጨምሮና ብዙ ጓዶች በተለይም ህዝባችን እንዲህ እየተደረገ ነው፣ ወገናችን እንዲህ እየተደረገ ነው፣ ፍትሐዊ ተጠቃሚነት የለም፣ የሀብት ክፍፍሉ ትክክል አይደለም፣ የአንድ ብሔር የበላይነት አለ ብለን በአቋም የታገልነው ጓዶች እንድንባረር ሲደረግ ነው የማውቀው። እና ብአዴን የራሱን ታጋይ በዚህ መንገድ ገምግሞ ችግር ውስጥ የገቡትን እንደዚህ በማድረጉ በግሌ አፕሪሼት አድርጌያለሁ።
መግለጫው አደባብሶ ያለፈው ብዙ ነገር አለ እያላችሁኝ ነው። የትኞቹ ናቸው የተደበሰበሱት?
ለምሳሌ የወሰንና የማንነት ጥያቄ እናንሳ። ይሄ ጉዳይ እንደገና እንዲስተካከል እናደርጋለን ነው የሚሉ፣ ያም ህገ መንግስቱ መሰረት አድርጎ ነው የሚሉ። እንግዲህ ይሄ ህገ መንግስት የረቀቀው በ1987 ነው። ክልሎቹ የተከለሉት ከዛ በፊት ነው። ይሄ ማለት እንግዲህ በተለይም የአማራ ህዝብ ውክልና ባልነበረበት ተሳትፎ ባልነበረበት ጊዜ ነው። ስለዚህ ብአዴን ተጨንቆ ህዝቡን ፈርቶ ያወጣው መግለጫ እንጂ ከልቡን የሚል እምነት የለኝ። ወልቃይት አለ፣ ጠለምት አለ፣ ራያ አለ፣ መተከል አለ፣ የአማራ ህዝብ ጥያቄ የሚያነሳባቸው እነዚህን ህገ መንግስቱ መሰረት ተደርጎ አይፈቱም። ምክንያቱም የተወሰዱት በጉልበት ነው። በጉልበት የተወሰደን ነገር ደግሞ በህገ መንግስት ካልሽ ጉልበተኛው ነው ያን ህገ መንግስት ያወጣው። ስለዚህ በዛ መልኩ ሁሉ ይስተናገድ፣ ይህ እንዲሆን እንታገላለን ነው። ይሄ ትክክል አይደለም ለህዝቡ አልኩ ለማለት ይህን አጀንዳ ማለፍ አይችልም። ብአዴን ችግሩ ይሄ ነው። ማለፍ ስለማይችል ብቻ በቀጥታ ከመመለስ ይልቅ ማድበስበስ ነው የፈለገውና እዚህ በኩል ብአዴን እንደገና መዘጋጀት ያለበት ይመስለኛል። የህዝቡ ምላሽ ለመስጠት አንዱ እሱ ነው። የኢትዮ ሱዳን ድንበር ጉዳይ ደብለቅለቅ እያለ እየተነሳ ነው። ህዝቡ ግልጽ መሆን መቻል ያለበት ይመስለኛል። አሁን ደለሎ ምናምን ምናምን የሚባል ነገር አለ። እሱ አንዷ በጣም ትንሽ ነገር ናት። ደለሎ አባይ ፀሐይ የሄዶ ሰጣት ምናምን የምትባለው ነገር በጣም ትንሽ ነገር ናት። ምንድን ነው የዚህ ድንበር ጉዳይ? ያን አካባቢ በረሃ ስለሆነ መንግስት አስተዳድሮ አያውቅም። የኢትዮጵያ መንግስት በተለይ ደርግ ጊዜ ጀምሮ ንጉሱ ይሻሉ ነበር እንጂ ነጻ ነው። በተለይም ከ1980 ጀምሮ ሱዳን በኃይለኛው ነው የኢትዮጵያ መሬት የወረረው። የሚከላከለው የለማ መንግስት የለማ በአካባቢው። አሁን በዚህ ሂደት በርካታ መሬት ወድዷል። አሁን ኢህአዴግ ወደ ድል ከመጣ በኋላና መንግስት ስልጣን ከያዘ በኋላ አካባቢዎችን የመቆጣጠር አቅም አግኝቷል። ከመቼውም መንግስት በበለጠ ከኃይለስላሴም ከደርግም ኢህአዴግ አካባቢው መቆጣጠር ማወቅ ችሏል። በዚህ ሂደት ምን ተፈጠረ? አካባቢያችን መሬታችን የእኛ እንደተቀማ ኢህአዴግ ግንዛቤ ወሰደ። በነበሩት በእርግጥ ድሮ ማወቅ ማለት አይቻልም፣ በበረሃው ስለነበረ ያኔ አቅም ስላልነበረው ምንም ማድረግ አይችልም። አሁን አቅም ሲያገኝ ግን መሬቱን ወደ ማስመለስ ጥያቄ አቀረበ ለሱዳን መንግስት። የሱዳን መንግስት ፈቃደኛ አልሆነም። ምክንያቱም ከ1980 ጀምሮ ይዞታ እያለው መጥቷል። ገበሬዎቹን በስፋት አስገብቷል። ጦር አብሮ አሰማርቶላቸዋል የሚጠብቃቸው ደህንነታቸውን። ስለሆነም የኔ ነው የሚል ነገር አጥሩባቸዋል ሱዳኖቹ። የእኛ ደግሞ እንዳልኩ ሸላይ ሆኖ የሚቆጣጠር የለም እና ኢህአዴግ ይህን ጉዳይ ለመቀልበስ ሞከረ በሰላማዊ መንገድ፣ አልተቻለም። በ1988 ጦርነት ተካሄደ ይህን መሬት ለማስመለስ። አንዱ ምክንያት ይሄ ነው። ሌላ ምክንያትም ቢኖረው አካባቢ አንዱ እኔ ደንበርተኛውና ግጭት የነበረበት አካባቢ ስለነበርኩ ሁኔታዎቹን በደንብ አውቃቸዋለሁ። አሁን ጦርነት አካሄድን የሚያልቀው አለቀ። መሬታችን ግን ሙሉ በሙሉ አስመለስ ነው። ሱፋም ይባላል ከሱዳን ድንበር ይዘን እስከ ቋራ ማለት ነው። አሁን አለን የምንለው መሬት በሙሉ አስመልሰናል የዛን ጊዜ። ከዛ በኋላ ምን ችግር መጣ? እንደገና ወደ ኖርማላይዜሽን ወይም ግንኙነታችን እናሻሽል ተብሎ በሁለቱ ሀገሮች መካከል ግንኙነት ተፈጠረ። ያን የሱዳኖች ጥያቄ አነሱ። የቀማችሁን መሬት ስጡን የሚል ጥያቄ መጡ። አየሹ፣ በ1980 የያዙትን በጉልበት መሬት እኛ ያስወጣናቸውን ይዞት አድርገውታል። የባለቤትነት ስሜት አድርባቸዋል። አሁን የእኛ መንግስት እዛ ላይ ነው ስህተት የጀመረው፣ ማስተናገድ ጀመረ። ሁሉንም ያስለቀቅናቸው ባይሆንም አልፎ አልፎ ዳር ለዳር እንስጣቸው የሚል ስሜት ተፈጠረ። በዚህም መሰረት እዚህ ላይ የፈጠረው የመግባቢያ ሰነድ ነው። ያ የመግባቢያ ሰነድ ምን ይላል? ባለህበት እርጋ ማለት የሱዳን ገበሬ የሚያዘው መሬት ካለ ይዞ እንዲቀጥል፣ የኢትዮጵያ መሬት የያዘው ካለም ይዞ እንዲቀጥል። እንግዲህ ሱዳኖች ቀደም ሲል ጀምረው የያዙት መሬት አለ ይሻሉ። አሁን ያን መሰረት ተደርጎ ወደ ስራ ሲገባ በጦርነት ካስመለስነው መሬት ውስጥ አሁን ያላስወጣናቸው ነበሩ። አሁንም ቢሆን አየሽ፣ ጊዜ አቅም ፈቅዶልን በሙሉ ተጠራርገው ያልወጡ የሱዳን ገበሬዎች ነበሩ በዛም ወቅት። ይህንን ለእነሱ እንዲሰጥ አደረገው። ጓንጎንዝ የሚባል አለ። እሱን ተሻግረው ይዞታ እንዲኖራቸው አደረገ። የትውል ባለህበት ይርጋ የሚለው ይህን የፈረመው አባይ ፀሐዬ ነው። እርግጥ አባይ ፀሐዬ ግለሰብ ነው፣ መንግስት ያላመነበት አደረገ ለማለት ያስቸግራል። ዞሮ ዞሮ እነደመቀ ሲታሙበት የነበረው ነገር ይሄ ነው። ያላስወጣናቸው ድሮ በጉልበት የገቡ የሱዳን ዜጎች ነበሩ። አሁን እነሱ ነው ይህን መሬት ይዘውት የቀሩ። ከዚያም በላይ ደግሞ ዘሎ በአንዳንድ አካባቢ ደለሎ የሚባለው አካባቢ መንግስት ሳያውቀው ብአዴንም ሳያውቀው ህዝብም ሳይመዋይበት ቆርጦ ሰርተው በርካታ መሬት አለ። ስለዚህ የሱዳን ጥያቄ መሰረቱ ከዚህ ጋር ነው የሚያያዘው። ድሮ ሱዳኖች ይዘውት የነበሩትን መሬት በአባይ ፀሐዬ ስምምነት ህጋዊ ያደረገላቸው ከዚህ ጋር ተያይዞ የመጣ ችግር ነው። በዚህ በኩል በአዴን ጫፏ ነው የነካት፣ ደለሎ ነው የነካት። የእሷ ግልጽ ነው። በጉልበትም ቢሆን ሱዳን መውጣቱ አይቀርም፣ ገበሬው ያስወጠዋል። ምክንያቱም ግለሰብ ነው መሬታችን ቆርጦ የሰጠው። መስተካከል ያለበት ግን መሰረቱ ላይ ነው፣ ስምምነቱ ላይ ነው። ያ ስምምነት ባለህበት እርጋ የሚለው ድሮም የተቀማነውን መሬት ህጋዊ አድርጎ የሚያስቀጥል ስምምነት ነው። ነጥቡ ዛካ ብአዴን ይህን አልቀበበትም። ዳር ለዳር ነው እየሄደ ያለው። ይችኛዋን አባይ ፀሐዬ በውሳኔ የወሰናትን መሬት ነው እሱ ወደደም ጠላም ይመለሳል። አከራካሪም አይደለም፣ በግለሰቦች ውሳኔ የተሰጠ ስለሆነ በመንግስት ስም የተሰራው ስራ ነው መሰረታዊ ችግር የፈጠረው።
እስኪ አቶ ወንደሰንስ እንግዲህ ተድበሰበሰ ያሏቸው ከመግለጫዎቹ የትኞቹ ናቸው?
የወጣቱን ፍላጎት፣ የወጣቱን ጥያቄ፣ የህዝቡን ጥያቄ መሰረት ያደረገ ትንታኔ ሰጥቷል ብዬ አላስብም። ለምሳሌ በተራ ቁጥር 3 ላይ የተቀመጠው በተለይም ከማንነት ጋር በተያያዘ ያነሳው ብአዴን ሁልጊዜ በፍርሃት ነው የሚያስቀምጠው። ሁልጊዜ ማለት ነው። አሁንም ደፋር አይደለም። በዚህ ከማንነት ጋር እኛ የጠየቅነው ጥያቄ አለ፣ የተባረርንበት ጭምር ማለት ነው። ይህን መሰል ጓዶች የተባረሩበት ያነሳነው ጥያቄ አለ። ይህን ጥያቄ እንዲመለስ ነው የምፈልገው እኛ። ያለበለዛ የውሸት አሁን ከህዝቡ ታግሶ ቆይቶ በዚህ አደባብሶ ለመኖር ፈልጎ ከሆነ ብአዴን ሊኖር አይችልም። በጠበቅነው ልክ አይደለም። በተለይም ከማንነት ጋር በተያያዘ አስረግጦ እንቅጩን ይናገራል ብዬ ነበር የጠበቅኩት እና ትንሽ አንሻፎት ነው የሄደው እና ሰበር ዜናና በትንታኔ ሳየው ልዩነት የፈጠረብኝ እሱ ነው ለእኔ። ሌላኛው የእኛ አባቶቻችን በተለይ እኔ ወደ ጎንደር አካባቢ ነው የመጣሁት። እዛ አካባቢ ያለውን ብዙ ወንድሞቻችን ያውቁታል፣ አባቶቻችን ያውቁታል። በዛ አካባቢ በትግሉ ውስጥ የነበሩ ቤተሰቦች ጭምር ነው ያሉን እና እዛ አካባቢ ያለው ማህበረሰብ ሁሉም ሳያውቀዋል። ለሱዳን እንዴት እንደተሰጠ እዛ የሰው መሬት የአማራን ህዝብ መሬት እንዴት ሆን ተብሎ እንደተሰጠ እያወቀ አሁንም የፌዴራል መንግስቱን እግዚያ ጠይቀን ትብብር አድርጎልን ይሄን እንዲህ እናደርጋለን ምናምን ብሎ ያስቀመጠው ለእኔ ትክክል አይደለም። የራሱን አቋም ነው ማስቀመጥ ያለበት። ብአዴን እንቅጩ ነው ማስቀመጥ ያለበት። በተንሻፈፈ መንገድ ሳይሆን መሄድ ያለበት። ከዚህ በፊት ያለ አግባብ አንደኛ ተጠያቂ ያደርጋል። በወቅቱ የፈረመ ሰው ተጠያቂ እንዲሆን መደረግ አለበት። ብአዴን በመግለጫ ይህን ማስቀመጥ ያለበት። ወክለን የላክናቸው ሰዎች ፓርላማ ላይ የተቀመጠ ተወካዮች ምክር ቤት አለ። ከዚህ እውቅና ውጭ ነው የተካሄደው። ከተወሰኑ የብአዴን አመራር ውጭ እውቅና የተካሄደ ነው። በወቅቱ የነበሩትም ሰዎች እንዲጠየቁ በዚህ ላይም የተሳተፉና ፊርማቸውን ያሳረፉ ሰዎች እንዲጠየቁም ጭምር ነው በመግለጫው ጠብቄ ነበር። ስለዚህ አሁንም ቢሆን ብአዴን ለመነካካት ዝግጁ አይደለም፣ ለመነካካት ለመተጋገልም ዝግጁ አይደለም። አሁንም ቢሆን በመግለጫው ይህን አወጣ እንጂ በእርግጠኛነት ከሱዳን ጋር ያለውን የአማራን ድንበር ትክክል ነው በአሰራርና በስርዓት መንገድ ወስደን ካየ ነው የፌዴራል መንግስቱን እግዚያ ይጠይቃል። ነገር ግን እንዳንድ ድርጅት እንዳንድ የአማራን ህዝብ ወክላለሁ ለሚል ድርጅት የራሱን አቋም ነው ማስቀመጥ ያለበት። የራሱን አቋም ይዞ እስከ ፌዴራል ድረስ ሄዶ መከራከር አለበት።
አቶ ምግባሩ በድርጅት ውስጥ ለረዥም ጊዜ እነዚህ ጥያቄዎች ሲነሱ እንደነበር ያውቃሉ። ከዚህ በመነሳት ነው መግለጫው የወጣው። ግን መግለጫው የህዝብን ጥያቄ የሚመልስ ሳይሆን የተድበሰበሰ ግልጽ ያልሆነ አቋም የታየበት ነው እየተባለ ነው። እርስዎ በዚህ ላይ ያለውት ምላሽ ምንድን ነው?
በማዕከላዊ ኮሚቴው መድረክ አሉ የሚባሉ ሁሉም የህዝብ ጥያቄዎች ተነስተው ውይይት ተካሂዶባቸዋል። መግለጫውም የወጣው የውይይቶቹን ይዘት መሰረታዊ የሆነውን ይዘት ሳይለቅ ነው። ውሳኔ የተወሰነባቸውንም ለጉባኤ መቅረብ አለባቸው ተብለው የታሰቡትንም የልዩነት ሀሳብ ያለባቸውንም ጭምር ማጆሪቲው
ባየበት አታይ ነው በዝርዝር ያቀረበው የጎደለው ነገር አለ ብዬ አላምንም። ምናልባት ሊሆን ይችላል ብዬ የምገምተው ብዙዎቹ የመግለጫው አነጋገር በርከት ያሉ ሀሳቦችን ጠቅልለው የያዙ ናቸው። ሀሳቦቹ የታጨቁ በመሆናቸው ምክንያት የተዘለለ ፋክት ወይም ህዝብ ካነሳቸው ጥያቄዎች ውስጥ ያልተመለሰ ወይም ዲስከስ ያልተደረገ ያለ መስሎ ሊታይ ይችል ይሆናል። ነገር ግን ሁሉም ጥያቄዎች በመግለጫው ውስጥ እንዲካተቱ ተደርገዋል። ይሄ ማለት ምን ማለት ነው የሚል ጥያቄ ሲነሳ ዝርዝሩን ማስቀመጥ ይቻላል። መግለጫ ማለት በይዘቱም ዋና ዋና የሚባሉ ጉዳዮች የሚገለጹበት እንጂ ሁሉም ጉዳይ የሚገለጹበት አይደለም።
የማንነትና የወሰን ጥያቄ በህገ መንግስቱ ሊፈታ አይችልም እያሉ ነው እንግዲህ ተወያዮቻችን። እርሶስ ምን ይላሉ?
በእኛ እምነት ህገ መንግስቱ ይፈታዋል። የወሰንን ጥያቄ ህገ መንግስቱ ይፈታዋል የምንልበት ምክንያት የኢትዮጵያ ክልሎች ወይም የፌዴራሉ መንግስት አባል ክልሎች የተካለሉት በ1984 ዓ.ም ነው። በ1984 አሁን የሀገሪቱ ጸንታ የሚሰራበት ህገ መንግስት ገና አልወጣም። ህገ መንግስቱ የወጣው 1987 ዓ.ም ነው። ክልሎቹ የተካለሉት ግን ከዛ ቀድሞ 1984 ዓ.ም ነው። ብአዴን የገመገመው ህገ መንግስቱ ከጸደቀ በኋላ ህገ መንግስቱ በሚፈቅደው አኳኋን ህዝቦች ተሳትፈውበት የተከለለ የኢትዮጵያ ክልል ባለመኖሩ ምክንያት ለግጭት ለብጥብጥ ምክንያት ሆኗል። ስለሆነም ህገ መንግስቱ በሚፈቅደው አኳኋን ይካለሉ ነው። የወልቃይት ጥያቄ ከነኝ ጥያቄዎች መካከል አንዱ ነው። ግን ጥያቄ የወልቃይት ጥያቄ ብቻ አይደለም። የአማራ ክልል ጥያቄም ብቻ አይደለም። በሌሎች ክልሎችም ተመሳሳይ ጥያቄ አለ። የወሰን ጥያቄን በህገ መንግስቱ መሰረት ይፈታ ስንል ህገ መንግስቱን የማሻሻል ስልጣን የብአዴን ማዕከላዊ ኮሚቴ ስልጣን አይደለም። የአማራ ክልል ምክር ቤትም ስልጣን አይደለም። እውነት ለመናገር የፌዴራሉ ምክር ቤት ወይም ደግሞ የተወካዮች ምክር ቤት ስልጣንም ብቻ አይደለም። የብዙ አካላትን ተሳትፎ የሚጠይቅ ነው። ስለሆነም ህገ መንግስታዊ የሆኑ ጉዳዮች ላይ ብቻችን አንወስንም። የህገ መንግስት ማሻሻያ ያስፈልገዋል እንኳን ቢባል የማሻሻል ስልጣን ይህ ኮሚቴ የለውም። ህገ መንግስቱ ማሻሻል ሳያስፈልግ ተግባራዊ መደረግ ይችላል የሚባል እንኳን ቢሆን የአንድ ክልል ወይም የአንድ ዞን ጉዳይ ባለመሆኑ ምክንያት የብአዴን ማዕከላዊ ኮሚቴ ብቻውን አይፈታውም። ስለሆነም ከሌሎች ክልሎች ከፌዴራል መንግስት ጋር በጋራ በመሆን ሊፈታ የሚችል ብዙ የወሰን አከላለልን የሚመለከት ጉዳይ ስላለ በአንዲት ነጥብ ላይ ብቻ ከመመስረት ይልቅ ሁሉንም የኢትዮጵያ ክልሎች ለግጭት የዳረጉትን ከትግራይ ክልል ብቻ ለአማራ ክልል ይወሰነው ከሌሎች ክልሎችም ጋር ይወሰናል። እነኚህን ጥያቄዎች በሙሉ ኤግዞስቲቪሊ መፍታት የሚችለው አከላለሉ ህዝብ የተሳተፈበትና በነጻነት ህዝቡ መክሮበት የተደረገ አከላለል ሲሆን ነው። ህገ መንግስቱ የሚለው ይህን ስለሆነ በህገ መንግስቱ መሰረት ይወሰን የሚል አቋም ላይ የደረስ ነው። በዚህ ምክንያት ነው ማለት ነው። ስለሆነም ይሄ ስህተት ያለበት አይደለም አጻጻፉ ከመጀመሪያው።
የሱዳን ድንበርም ቢሆን ቁንጽል ሀሳብ ይዞ የወጣ ነው የሚል አስተያየት አለ።
የሱዳን ድንበርን በተመለከተ ያላለቀ ጉዳይ አለ። የኢትዮጵያና የሱዳን ድንበር እስካሁን ድረስ በቁርጥ ነው ተብሎ አልተወሰነም። ይሄ በአጼ ምኒልክ ተሞከረ፣ በአጼ ኃይለሥላሴ ተሞከረ፣ በደርግ ተሞከረ፣ በኢህአዴግ ተሞከረ፣ አላለቀም እስካሁን። ሱዳኖች ግዊል ላይን የሚባላላቸው በቅኝ ግዛት ወቅት የተሰመረ መስመር አለን እና የቅኝ ግዛት መስመር ይከበርልን የሚል ጥያቄ አላቸው። እኛ ደግሞ እንግሊዝ ሱዳንን ቅኝ ስትገዛ ኢትዮጵያ ቅኝ ገዥ አልነበራትም። ነጻ የሆነች ሀገር ነች። ድንበራችንን የምናውቀው እኛ እንጂ የእናንተ ገዢዎች ባሰመሩት መስመር ላይ ተመስርተን የሱዳንና የኢትዮጵያን ድንበር አንወስንም። ስለሆነም ግዊል ላይን የምትሉት አያዋጣም፣ ትክክልም አይደለም የሚል አቋም ተይዞ ረጅም ጊዜ ቆይቷል። ትክክል ነው። እኛም የፌዴራሉ መንግስትም አቋም ወስዶ ክርክር እየተካሄደበት ያለው ይሄ ነው። ስለዚህ ቋሚ የሆነ መፍትሄ ሲቀመጥለት ጊዜ ድረስ የሱዳን አርሶ አደሮችም የእኛ አርሶ አደሮችም የያዙትን ቦታ እንደያዙ እያረሱ ይቆዩ የሚል ስምምነት በፈረንጆች አቆጣጠር 2004 ዓ.ም ተካሂዶ ነበረ። ያ ስምምነት ተከብሮ እንዲቆይ ነው በሁለቱ ሀገሮች መካከል ያለው ፍላጎት። ከዚህ ባለፈ ሱዳኖች ወደ ኢትዮጵያ ገብተው የሚይዙት መሬት ይኖራል፣ የኢትዮጵያ መንግስት ያስወጣቸዋል። የኛ አርሶ አደሮች ከፍተው የሚያርሱበት አጋጣሚ አለ መልሶ ከሱዳን ጋር። እንዲህ ግጭት እየተፈጠረ ረጅም ጊዜ ቆይቷል። ደለሎም በተመለከተ ከሌላው ድንበር በተለየ ሁኔታ ነፃ መሬት ነው የሚባል አይደለም፣ የራሳችን መሬት ነው፣ የኢትዮጵያ መሬት ነው። እኛ እስከምናውቀው ድረስ በደን ተሸፍኖ የቆየ የኢትዮጵያ መሬት ነው። ያስተዳድረውም የነበረው ረጅም ጊዜ የኢትዮጵያ መንግስት ነው። ስለሆነም የክልሉ መንግስት ሳያውቅ በተለይም የሚመለከታቸውም አካላት ሳይሳተፉበት የሱዳን ገበሬዎች እንዲጠቀሙበት አሳልፎ የመስጠት ስምምነት ተፈርመዋል። ይሄ ስምምነት ተገቢ ስምምነት አይደለም። ስለሆነም የፌዴራል መንግስት
እንዲጠነከር መተማወረደ የሚገኘው አይደለም ማለት በተመለከተ በድብቅ የተካሄደውን ስምምነት ሊያረም ይገባል የሚል አቋም ነው ያለን። ስምምነቱን ያደረገው የክልሉ መንግስት አይደለም የፌደራል መንግስት ነው ያደረገው። ስለሆነም ባዲል ሊያደርግ የሚችለው የፌደራል መንግስት የወሰነውን ውሳኔ ያደረገውን ስምምነት ተፈጽሞ ስህተት እንዲታረም ይደረግ ነው። ከዚህ አኳያ የወሰነው አቋም ትክክል ነው ስህተትም የለውም። ያነሳነውም ቤዚካሊ ሁለቱን ጭብጦች ነው። ዋናውን የድንበር ጉዳይ በመግለጫው ተነስቷል። በውይይትም ተካቶ ተነጋግረንበታል። የደለሉም ጉዳይ ተነስቶ ተነጋግረንበታል። ጉዳዮቹ ሊፈቱ ይገባል የሚል ማቋም ይዘናል እና ሶስት ነጥቦችን አንስቶ እና መግለጫውም ያንን ያካተተ እንጂ ቁንጽል ጉዳይ አይደለም። እስከገባኝ ድረስ
ከዚህ በመነሳት አሁን ይደረጋል፣ ይሆናል፣ ይሻሻላል የሚሉ ናቸው እንጂ ጠንከር ያለ ነገር አላየንበትም እያሉ ነው እና ከዚህ በመነሳት 12ኛ መደበኛ ጉባኤው ምንም አዲስ ነገር ሊፈጥርልን አይችልም የሚል አስተሳሰብ ያዙ ወገኖች አሉ። እርስዎ ምን
ውይይት የተካሄደባቸው ነጥቦች አንዳንዶቹ በይዘታቸው አዲስ ኮሚቴው ደፈር ብሎ ውይይት ያካሄደባቸው ናቸው። አንዳንዶቹ ቀደም ሲል ስናነሳቸው የቆዩ ነገር ግን ሳይቋጩ የዘለቁና እንዲቋጩ ያደረግናቸው ነጥቦች ናቸው። እነኚህኑ የውይይት አቋሞች ተከትሎ ነው የአቋም መግለጫው የተጻፈው። የአቋም መግለጫ የሚጻፍበት የራሱ ስርዓት አለው። ይደረጋል ማለት በጣም ተገቢ ነው። በአቋም መግለጫ አጻጻፍ ይሆናል ማለትም በጣም ተገቢ ነው። አቋማችን ይሄ ነው እያልን ነው። አቋማችን ይሄ ነው ማለት የኛ ስልጣን የሆነውን አውቶማቲካሊ እንዲስተካከል እናደርጋለን። የኛ ስልጣን ያልሆነውን ደግሞ አቋማችንን እስከገለጽን ድረስ የሚመለከተው አካል እንዲያስተካክለው ይደረጋል። ይሄ ኮሚቴ ተወካይ ኮሚቴ ነው። የባዲን ማዕከላዊ ኮሚቴ ማለት ተወካይ ነው። የማን ተወካይ? የድርጅቱ ጠቅላላ ጉባኤ ወይም ደግሞ መደበኛ ጉባኤዎች ተወካይ ነው። ሁሉንም ጉዳዮች የመወሰን ስልጣን የለውም። የድርጅቱ መደበኛ ጉባኤ ላይ ብዙዎቹ ጉዳዮች ይቋጫሉ ብለን እናስባለን።
አድማጮቻችን፣ ውይይታችን በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ አስቴር ምስጋናው ነበርኩ ከባህር ዳር።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችንን ለማጠናቀቅ ጥቂት ደቂቃዎች ይኖሩናል። እስከዚያው የኩኩ ሰብስቤን አንድ ተወዳጅ ዜማ እንጋብዛችሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐዬንን ከአቀናባሪው ንጉሱ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።